ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በብሔራዊ ድርጅቶቹ መካከልም ሆነ በግንባሩ ጠንካራ የአመለካከትና የተግባር አንድነት ሊፈጥር የሚችል ድርድር ፍተሻ ተደረገው። ስለዚህ በጣም ጥሩ በሆነ መንገድ እየሄደ ያለ ስብሰባ ነው እየተከናወነ ያለው ማለት ነው።
የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የፓርቲው ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመምረጥ በመጪው ሳምንት መጀመሪያ የሚያደርገውን ስብሰባ አስመልክቶ ዛሬ ከሰጡት መግለጫ የተወሰደ ነው።
እና አሁን ያሉበት ሁኔታ የተለየ ነው። ከድሮ የሚመረጠው መሪ ያው ይታወቅ ነበር፣ ጎልቶ የወጣ ነበር። አሁን ይሄ ባልሆነበትና በድርጅቶች መካከልም መግባባት በሌለበት ሁኔታ ተነጋግረውና ተስማምተው ጨርሰው ነው የሚገቡት። ከዛ በኋላ ድምፅ መስጠት ነው ምክር ቤት የሚጠበቀው።
የግምገማ አስተያየት ያቀረቡት ደግሞ የአረና ትግራይ የአመራር አባል የቀድሞ የገዢው ኢህአዴግ አባል የነበሩት አቶ ገብሩ አስራት ናቸው። አድማጮች፣ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ሳምንታዊ ቅንብሮች፣ ኢትዮጵያ በጋዜጦች እንዲሁም በአነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረ ስሜት የሚነሳ ውይይት ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ ዕጣዎችም ይመረምራል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ቅንብሮችና ዘገባዎችን ይዘን ከዛሬ አርብ መጋቢት 7 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ሰለሞን ክፍሌንን አቀናባሪያችን ብርሃን ኃይሉ ናት። እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና እናሰማለን።
በምስራቃዊ ዲሞክራሲያዊ ሪፐብሊክ ኮንጎ ብሔርን ያማከሉ ግጭቶችና የጾታ ጥቃቶች ወደ 4000 ሰዎች ወደ ዩጋንዳ እንዳፈናቀሉ የተባበሩት መንግስታት የስደተኞች ድርጅት UNHCR አስታውቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ሄኖክ ሰማእግዜር ይዞ ቀርቧል።
የምስራቃዊ ኮንጎ ተፈናቃዮች መበራከት በዚህ ዓመት ብቻ ወደ ዩጋንዳ የገቡትን ስደተኞች ቁጥር 57000 አድርሶታል። አብዛኛው አዲስ ተፈናቃዮች ወደ 70% የሚሆኑት ሴቶችና ሕፃናት መሆናቸውን የዩኤንኤችሲአር ቃል አቀባይ ባባር ባሎች ለአሜሪካ ድምፅ ተናግረዋል።
Some of them are arriving in traumatized conditions. As soon as they land,
አንዳንዶቹ የአእምሮ ቁስላቸው እረፍት የነሳቸው ናቸው። ወደ መጠለያ ጣቢያው ሲመጡ UNHCR እና አጋሮቹ በፍጥነት እርዳታ የሚያስፈልጓቸውን እየመረጡ አስቸኳይ እርዳታ ይሰጣሉ። ከስደተኞቹ እንደተረዳነው እየተፈጸሙ የሚገኙት አመጻዎች በእጅጉ የሚያሳስቡና የሚረብሹ ናቸው።
ስደተኞቹ የኮንጎን ኢቱሪና ሰሜን ኪቩ ግዛት ጥለው ነው በመሰደድ ላይ የሚገኙት። ተፈናቃዮቹ ወደ ዩጋንዳ የሚመጡት ደግሞ በጀልባ የአልበርት ሐይቅን አቋርጠውና ንብረቶቻቸውን ወደ ኋላ ጥለው መሆኑን ባሎች ያስረዳሉ። የደከሙ የተራቡና የታመሙ ስደተኞችን እንደሚቀበሉ አክለውም ለመስማት የሚዘገንኑ ጥቃቶች፣ ግድያዎች፣ አስገድዶ መደፈሮችና ከቤተሰብ አባላት መለየት አይምሯቸውን የጎዳቸው እንደሆኑም ጨምረዋል።
ታጣቂዎች ወደ መንደሮች እየሄዱ ይዘርፋሉ፣ ቤቶችን ያቃጥላሉ፣ ጅምላ ግድያ ይፈጽማሉ፣ ወንድ ልጆችን ጠልፎ ይወስዳሉ የሚሉ ሮሮዎችን እየሰማን ነው። ሁኔታው ዘርን ወደ ለየ ግጭትና የአጸፋ እርምጃ እያመራ እንደሆነ የደረሱን መረጃዎች ይጠቁማሉ።
በዩጋንዳ ከደቡብ ሱዳን የመጡ 1.4 ሚሊዮን ስደተኞች እንዳሉ ይታወቃል። በዲሞክራሲያዊ ሪፐብሊክ ኮንጎ ሁኔታዎች ካልተሻሻሉ የተፈናቃዮቹ ሁኔታና የሚደርሱት ጥቃቶችም ሊያሻቅቡ እንደሚችሉ የመንግስታቱ ድርጅት አስታውቋል።
ኬንያ ውስጥ ባለፈው የአውሮፓውያን ዓመት ከምርጫው ጋር በተያያዘ የሞቱት ሰዎች ቁጥር ከመቶ መብለጡን ሁማን ራይትስ ዋች ባካሄደው ጥናት አመልክቷል። ከሰለባዎቹ መሃል የሚበዙት በፖሊስ የተገደሉ መሆናቸውን ነው ሁማን ራይትስ ዋች እና ሌሎችም ለመብት ተሟጋች ድርጅቶች የሚናገሩት። የሟቾቹ ቤተሰቦች ፍትሕ እንዲሰጣቸው በመጠየቅ ላይ ናቸው፣ ነገር ግን ሰሚ ጆሮ ማግኘታችንን አናውቅም ይላሉ። በዚህም ዜና ላይ መጽሔት ወደ ኋላ ማብራሪያ ይኖረዋል።
ማዕከላዊ ሶማሊያ ውስጥ በብሔራዊ ጦር አባላትና በነውጠኞች መካከል ትላንት በተካሄደ ግጭት እስካሁን በተታወቀው ለ12 ሰዎች ሕይወት መጥፋት ምክንያት መሆኑን ምስክሮች ተናግረዋል። ግጭቱ የጀመረው የታጠቁ የአልሸባብ አባላት ሂራን ግዛት ውስጥ ባለችው በማሃስ ከተማ ዙሪያ መንደርተኞች ላይ ግብር ለመጣል ሲሞክሩ ነው ተብሏል። ያንደኛው መንደር ነዋሪ ዳሂር ሙሴ ኦስቢሌ ለአሜሪካ ድምጽ በስልክ ሲናገሩ አርብቶ አደሮችን የደገፉ የመንግስት ወታደሮች ግብሩን በመቃወም ከነውጠኞቹ ጋር ከስድስት ሰዓታት በላይ ለፈጀ ጊዜ ተዋግተዋል ነው ያሉት።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደቡብ ሱዳን የሰላም ጥበቃ ተልእኮውን ለተጨማሪ አንድ ዓመት አራዝሟል። ውጊያው ከቀጠለ የጦር መሳሪያ ማዕቀብ እንደሚጥል አስጠንቅቋል። ይህ በዩናይትድ ስቴትስ የተዘጋጀው የውሳኔ ረቂቅ የሀገሪቱን ሰላም መረጋጋትና ጸጥታ ለማናጋት በሚሹ ወገኖች ላይ ምክር ቤቱ አስፈላጊ የሆኑ ማናቸውንም እርምጃዎች ለመውሰድ ማቀዱን ይገልጻል። የቅጣት እርምጃዎች ከጥቅማቸው ይልቅ ጉዳታቸው ይበልጣል ሲሉ በዓለሙ ድርጅት የደቡብ ሱዳን ምክትል ተጠሪ ጎር ማሎክ ነቅፈዋል።
It is one thing to condemn the leadership of the country and another
የሀገሪቱን መሪዎች ማውገዝ አንድ ነገር ነው። የጦር መሳሪያና የምጣኔ ሀብት ማዕቀብ ጥላለው ብሎ ማስፈራራት ደግሞ ሌላ ጉዳይ። ከዚህ ቀደም ለምክር ቤቱ በተደጋጋሚ እንዳመለከትኩት ማዕቀብ ከድርጅቱ ጋር አሉታዊ ግንኙነቶችን ከመፍጠሩም ሌላ ሁኔታዎችን ያባብሳል።
ደቡብ ሱዳን ውስጥ በፕሬዝደንት ሳልቫ ኪር እና በቀድሞ ምክትላቸው ሪክ ማቻር ታማኝ ኃይሎች መካከል የተቀሰቀሰው ሁከትና የእርስ በርስ ውጊያ እየተባባሰ መምጣቱ ይዘገባል። ባለፈው ህዳር የተፈረመው የሰላም ስምምነትም ተግባራዊ መሆን አልቻለም። የሀገሪቱ መሪዎች ለገዛ ዜጎቻቸው ደህንነት ደንታ የላቸውም ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በቅርቡ መናገራቸው ይታወቃል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የትራምፕ አስተዳደር በአሜሪካ ላይ የሳይበር ጥቃት ባደረሱ የሩሲያ ተቋማትና ግለሰቦች ሩሲያውያን ላይ የጣለውን ተጨማሪ ማዕቀብ የሁለቱም የዩናይትድ ስቴትስ ፓርቲዎች የምክር ቤት አባላት በበጎ አዝማሚያ ተቀብለውታል። በዩናይትድ ስቴትስ የህግ መወሰኛው ምክር ቤት የአሜሪካ ድምጽ ዘጋቢ ማይክል ቦማን ያደረሰንን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
የትራምፕ አስተዳደር የወሰደው ውሳኔ ትላንት በዩናይትድ ስቴትስ ምክር ቤት ባልተለመደ መልኩ የሁለቱም ፓርቲዎች ተወካዮች በህብረት ጭብጨባ አግኝቷል። ሪፑብሊካዊ ሴኔተር ቶም ቲለስ አዲሱ ማዕቀብ በሩሲያ ላይ ከባድ ጫና ያሳድራል ብለዋል።
We've got to figure out some way to curtail their malign activities, whether it's cyber or otherwise.
ሳይበርም ሆነ ሌላ መጥፎ ተግባራቸውን ለመገደብ የምንችልበት መንገድ መፈለግ ይኖርብናል። አሁን የተጣለው ማዕቀብ እንዲያውም ዘግይቷል። ገና መጨመር አለበት።
ዲሞክራቱ ሴኔተር ፓትሪክ ሊሂ በበኩላቸው ከሩሲያ የጣልቃ ገብነት ተግባር ፊቱን አዙሮ የቆየው የትራምፕ ዋይት ሀውስ ቤተ መንግስት እንዲህ አይነት እርምጃ ለመውሰድ መብቃቱ መልካም ነው ብለዋል።
ገና ድሮ መደረግ ነበረበት። ይህ አስተዳደር ሩሲያ ያደረሰችብን ጥቃቶች ሁላ ችላ ለማለት ከመንገዱ ወጥቶ የሚቻለውን ሁሉ አድርጓል። የስለላ አገልግሎቶቻችን በግልጽ አቅርበውታል። የምርጫ ሂደታችንን ለማሰናከል ሞክረዋል። እንደገና እንደሚሞክሩም አያጠራጥርም።
አዲሶቹ ማዕቀቦች ሩሲያ ሰርሳሪዎችን በሳይበር አሳሳች መረጃ የሚነዙትንና የስለላ አገልግሎቶችን ንብረታቸው እንዳይንቀሳቀስ በማድረግ ይቀጣቸዋል። አሜሪካውያን ከነሱ ጋር እንዳይሰሩም ያግዳል። የሕግ መወሰኛ ምክር ቤት ሪፑብሊካዊ የውጭ ጉዳይ ኮሚቴ ሊቀመንበር ባብ ኮርከር ገና ተጨማሪ ማዕቀቦች ይጣላሉ ብለዋል።
ገና ተጨማሪ ማዕቀቦች በሩሲያ ኦሊጋርኮች ላይ ይጣላሉ። ይህ እንደሚደረግ እተማመናለሁ።
የገንዘብ ሚኒስትር ስቲቭ ምኑቺን በኢላማዎች ላይ የሚጣሉት ማዕቀቦች ከሩሲያ ለሚመነጩት ጥቃቶች የሚሰጥ ምላሽ አካል ነው ብለዋል።
ይህ በእንዲህ እንዳለ የሩሲያን በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ መግባት ጉዳይ በዋናነት በመመርመር ላይ የሚገኙት ሮበርት ሙለር ምርመራውን ማስፋታቸው ተዘግቧል። ዘ ኒውዮርክ ታይምስ ጋዜጣ በዘገበው መሠረት ባለፉት ቅርብ ሳምንታት ኒውዮርክ የሚገኘው የትራምፕ ድርጅት ከሩሲያ ጋር የነበረውን ግንኙነት የሚያሳይ ሰነድ በሙሉ ሙለር ለያዙት ምርመራ እንዲያስረክብ ማዘዣ ወጥቶበታል። ይህ ሮበርት ሙለር ያቀረቡት ጥያቄ የያዙት ምርመራ ወደ ራሳቸው ወደ ፕሬዝደንት ትራምፕ እየተቃረበ መምጣቱን አመልካች መሆኑ ይገመታል። ዜናው በዚሁ አበቃ።
ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
ስቴት ኦፍ ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። ኢሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚህ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ
ምንም እንኳ የሀገራችን ሽምግልና ድክመት ቢኖርበትም አድላዊ የመሆን ነገር ስላለበት ብዙ ጊዜ ተረት ምተርተዋለኝ ሁል ቀን የበደለ ወታደሩ ነው ግን ገበሬው ይካስ የሚል አስተሳሰብ አለ።
የቀደሙት የሕግ ባለሙያው አቶ ሙልጌታ አረጋዊ እርሳቸውን ተከትሎ የሰማችኋቸው ደግሞ የግጭት አፈታት ባለሙያው ፕሮፌሰር ብርሃኑ መንግስቱ ናቸው። ከሰማያዊው ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጋር አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት በመንደርደር ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች በሚመረምር ውይይት ዛሬም አብረውን ያመሻሉ። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ
የፓርቲውን ሊቀመንበር ብሎም የሀገሪቱን ጠቅላይ ሚኒስትር የሚመርጠው የኢህአዴግ ምክር ቤት በመጪው ሳምንት መጀመሪያ እንደሚሰበሰብ ተገልጿል። እየተካሄደ ያለውን የሥራ አስፈጻሚ ኮሚቴ ስብሰባ አስመልክተው ለመንግሥት የመገናኛ ብዙሃን አስተያየት የሰጡት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የኢህአዴግ አባል ድርጅቶች ማን መመረጥ እንዳለበት ለመግባባት የሚሞክሩት ከምክር ቤቱ ስብሰባ በፊት ነው ሲሉ ለአሜሪካ ድምፅ ያብራሩት ደግሞ የገዢው ፓርቲ የቀድሞ አመራር አባል አቶ ገብሩ አስራት ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ካቀረቡ ከሳምንታት በኋላ ተተኪያቸው ሊመረጡ ቀኑ የተቃረበ መስሏል። ለጊዜው ግን የመጨረሻቸው ሊሆን የሚችለውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በሊቀመንበርነት እየመሩ ነው። የዚህኑ የስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ የምክር ቤቱ ስብሰባ በመጪው ሳምንት መጀመሪያ እንደሚጀመር አስረድተዋል። የግንባሩ ስራ አስፈጻሚ ኮሚቴ በተለያየ ደረጃ ያቋቋማቸውን ኮሚቴዎች የስራ እንቅስቃሴ በመገምገም ለኢህአዴግ ማዕከላዊ ኮሚቴ የሚያቀርበውን ሪፖርት እንደሚመለከትም ጠቁመዋል። በሚቀጥለው ሳምንት መጀመሪያ ስብሰባ የሚጀምረው የኢህአዴግ ምክር ቤት ደግሞ ሪፖርቱን ከገመገመ በኋላ የተፈጠረውን የአመራር ክፍተት እንደሚያሟላ ነው ያስረዱት። እናም የግንባሩ ቀጣይ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር በመጪው ሳምንት እንደሚታወቁ ነው የጠቆሙት። የአረና ትግራይና የመድረክ አመራር አባል የሆኑት አቶ ገብሩ አስራት ቀደም ሲል የኢህአዴግ ከፍተኛ አመራር አባል በመሆን አገልግለዋል። እርሳቸው እንደሚሉት አራቱ የኢህአዴግ አባል ድርጅቶች ቀጣዩ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ማን መሆን እንዳለበት ለመግባባት የሚሞክሩት በሚቀጥለው ሳምንት ከሚጀመረው ስብሰባ በፊት ነው።
የሚመረጠው እዛው ምክር ቤት ውስጥ ነው። ግን አስቀድሞ መግባባት ያስፈልጋል። በተለይ አሁን ባለበት ሁኔታ ድርጅቶቹ ሽኩቻ አላቸው፣ መራራቅም ያላቸው ስለሆነ አስቀድመው መግባባት ይፈልጋሉ። ማለት ይነጋግራሉ፣ ማንን እንደሚመርጡ ተነጋግረው ነው የሚገቡት። እንደ ድሮው እንዲሁ በየግላቸው የሚመርጡት ሁኔታም የለም። ምክንያቱም ማን መሪ ይሆናል የሚለው ጉዳይ አሁን አነጋጋሪም ነው፣ አወዛጋሪም ነው እና አሁን ያሉበት ሁኔታ የተለየ ነው ከድሮ። ድሮ የሚመረጠው መሪ ያው ይታወቅ ነበር፣ ጎልቶ የወጣ ነበር። አሁን ይሄ ባልሆነበትና በድርጅቶች መካከልም መግባባት በሌለበት ሁኔታ ተነጋግረውና ተስማምተው ጨርሰው ነው የሚገቡት። ከዛ በኋላ ድምጽ መስጠት ነው ምክር ቤት የሚጠበቀው።
36ቱ የስራ አስፈጻሚ ኮሚቴ አባላት እንግዲህ በሌሎች ርዕሶች ላይ እስካሁን እየተነጋገሩ እንደሆነ አቶ ሽፈራው የገለጹት በእርግጥ በግምገማው ውጤት ላይ ግን፣ አሁን ወደ ኢህአዴግ ምክር ቤት ስብሰባ ስንሄድ በሚቀጥለው ሳምንት መጀመሪያ ማንን ሊቀመንበር አድርገን እንምረጥ የሚለው ላይ አይነጋገሩም? በእርስዎ እምነት
አይነጋገርም? እኔ እስከማውቀው ድረስ ነው የነበረው አሰራር፣ በዚህ ጉዳይ ላይ አይነጋገርም። ግን ደግሞ ማን ምን ሰራ፣ ከውሳኔያቸው አንጻር፣ ከነበራቸው እቅድ አንጻር ምን እንቅስቃሴ ያደረገ ሊነጋገር ይችላሉ፣ በድርጅት ደረጃ ማለት ነው። በግለሰብ ደረጃ ግን ይህ ሊነጋገር አይደለም። እንዲያውም ከዚህ ስራ ውጭ ነው ነገሩ የሚያልቀው እንጂ በዚህ ስራ የሚያልቅ ነገር አይኖርም ነው እያልኩ ነው ያለሁት። ግን ከውጭ ግን ይመካከራሉ ማንን እንደሚመርጡ ድርጅት ለድርጅት አሁን ባለው አካሄድ ማለት ነው። በዚህ ስብሰባ ግን እቅዶችን አፈጻጸማቸውን ነው የሚናገሩ እንጂ ማን ይሁን የሚለው አይነጋገሩም። በአሁኑ ጊዜ
የአስቸኳይ ጊዜ አዋጁ የጸደቀበትን የፓርላማ ስብሰባ ተመልክተዋል? እርግጠኛ ነኝ አቶ ገብሩ። እንግዲህ 88 የሚሆኑ የኦህዴድ ተመራጮች ተቃውመዋል፣ 7 የሚሆኑ ድምጸ ተአቅቦ አድርገዋል። በርሶ እምነት ያ የኦህዴድ አቋም ነው የፓርላማ አባላቱ በግላቸው ወሰዱት ነው? እንዴ አይነቱ ነገር ያሁን የጠቅላይ ሚኒስትሩ ድምጻ ሰጣጥ ላይ ሊንጸባረቅ አይችልም ወይ? ከዚህ አንፃር ምን ይጣበቃሉ እርሶ?
እንግዲህ ከኢህአደግ አሰራር ስናየው ይሄ ነገር የግላቸው ነው ብሎ መናገር አይቻልም። ምክንያቱም እንደሚታወቀው ያንዳንዱ የድርጅት አባል እንኳን በፓርላማ ያለና በሌላ ማላ ያለ ላይ የተወሰነውን የግዴታ መፈጸም አለበት የሚለው ነው። ጥብቅ የሆነ ማዕከላዊነት ወይ ጥርናፈ የሚሉት ይሄ ነው የሚሰራው። እንግዲህ ሲሰራበት የቆየ ይሄ ነገር ነው እና የሆነ ግለሰብ ጭምር እንኳን ይህን ያህል ቁጥር ያላቸው ሰዎች ግለሰብም ቢሆን የራሱ ውሳኔ ሊወስን የሚችልበት ሁኔታ አልነበረም እስካሁን ድረስ። ያ ድሮ የነበረው እንግዲህ በጣም ጥሩ የሆነ ጥርናፈ አሁን ላልቷል። ከመላላት አልፎም በድርጅቶች መካከል ሽኩቻ ሲታይበት የነበረ ሁኔታ ነው የምናስተውለው። ይህ በሆነበት ሁኔታ በግልጽ የሚያሳየው ኦህዴድም ቢሆን አልተስማማም በዚህ ጉዳይ ላይ። ምክንያቱም ድምፅ የሰጡ አሉ፣ ድምፁን ያሰጡ አሉ ማለት ነው። የሆነ ሆኖ ግን የድሮው ጥብቅ ማዕከላዊነት ግን እንደፈረሰ ያሳያል። አንዱ ነገር ይሄ ነው የሚያሳየው። ይህ ሆኖ ግን እነዚህ እንግዲህ ያፈነገጡም ሊሆኑ ይችላሉ፣ ወይ ደግሞ በድርጅቱ በተፈጸመው አለመግባባት ምክንያት እንደየፍላጎታችን ሄድ ብለውም ተስማምተው ሊሆኑ ይችላሉ ፓርላማ ውስጥ።
አቶ ገብሩ፣ የአሁኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ መንገድ ለኢህአዴግ ምክር ቤት ሲቀርቡ 171 ወይ 170 አባላት ነበሩ በዛ ስብሰባ ላይ የተገኙት። ከ180ው አቶ ኃይለማርያም 151 ድምጽ አግኝተው ነበር የተመረጡት። ቀጣዩ ጠቅላይ ሚኒስትር እንደዚህ በጣም አብላጫ በሚባል ድምጽ ይመረጣል ብለው ይገምታሉ? ከዚህ አንጻር አሁን ካሉት ሁኔታዎች አንጻር ነው በጠባብ ልዩነት የሚያልፍ ነው ብለው ነው የሚገምቱት?
እኔ የሚመስለኝ ቢያንስ ሶስት ድርጅቶች ሊስማሙ ይችላሉ የሚል ግምት አለኝ። ስለሆነም የሶስት ድርጅቶች 45 እና 90 እና 45 120 ምናምን ድምፅ ሊያገኝ ይችላል አንዱ ተወዳዳሪ ስገምተው ማለት ነው። በዚህ ግምገማቸው ሂደትም ተወዳዳሪ ለማቅረብ የተመኮረው ድርጅትም ሊተወው ይችላል ሁኔታውን አይቶና በርከት ያለ ድምፅም የሚገኝበት ሁኔታ ሊኖር ይችላል የሚል ምክንያቱም ልክ የሚሄድ ሆኖ አይታየኝም። ቢያንስ የሶስት ድርጅቶች ድጋፍ ያገኘ ጠቅላይ ሚኒስትር ነው የሚኖረው ቢያንስ ማለት ነው። ስለዚህ የሶስት እንግዲህ 45 ጊዜ ሶስት ሊያገኝ ይችላል የሚል ግምት አለኝ ቢያንስ ማለት ነው።
ሁለት ወይም ከዚያም በላይ እጩዎች እንግዲህ ሊቀርቡ የሚችሉበት እድል አለ ብለው ይገምታሉ?
እስከ ሶስት ሊያቀርቡ ይችላሉ፣ ሶስት ተወዳዳሪዎችም ሊቀርቡ ይችላሉ። ያም ሆነ ግን አንዱ እንዲሁ ለቁጥር የሚቀርበው ነው እንጂ የሚመረጠው አስቀድሞ ይወሰናል ብያለሁ። የሚመረጠው ይወሰናል እና እንዲሁ በግልጽ በኢህአዴግ አካሄዱ እኮ የተለየ አጀንዳ አስቀምጦ ተወዳድሮ ተፎካክሮ ዲቤት አድርጎ የሚመረጥ እኮ አይደለም። ይህን ምረጥ ካለ አንድ ድርጅት ሁሉም ድምጻቸውን ለዛ ነው የሚሰጡት። በሚስጥር ቢሆንም የሚሰጡት ድምጽ ግን እንመጣው ያለትን ወገን ነው የሚመርጡና ይሄ ነው አካሄዱ ማለት ነው። አካሄዱ ይሄ ነው እንጂ ተፎካክረው ሶስቱ ተፎካክረው ያላቸው አጀንዳ ያላቸው ማኒፌስቶ አቅርበው የሚወዳደሩም አይደሉም። እንደዚህ አይደለም አካሄዱ። እናት ድርጅቱ የፈለገው ነው የሚመርጥ ሁሉ።
እስካሁን በልምድ እንደሚታየው የኢህአዴግ ሊቀመንበር ሆኖ የሚመረጠው ሰው ከአራቱ አባል ድርጅቶች ከኦህዴድ፣ ከህወሓት፣ ከብአዴን እና ከደኢህዴን የአንዱ ሊቀመንበር የሆነ ሰው ነው። አሁን የአካሄድ ሊቀየር ይችላል ብሎ ይገምታሉ ወይስ በዛው አካሄድ ነው የሚቀጥለው?
አይቀየርም። ምክንያቱም ትርጉም አለው። ሊቀመንበር መሆን እኮ እንግዲህ በኢህአዴግ አካሄድ ፓርቲውና መንግስት አንድ ናቸው። ይሄ ነው መታየት ያለበት። በይስሙላ መንግስት አለ ይባላል እንጂ ፓርቲው ነው የሚመራው፣ በቀጥታ የሚመራው ፓርቲው ነው። ስለዚህ የፓርቲው ሊቀመንበርነት ስልጣን ያላገኘ ሰው ጠቅላይ ሚኒስትር ለመሆን ያለው ጠባብ ነው፣ አይሆንም። እንግዲህ በአሰራር የሚከለክል ነገር የለም፣ ግን ልምዱ ግን የኢህአዴግ ይሄ ቁጥጥሩ ሁኔታ ስለሆነ ዋናው ጉዳይ የመቆጣጠርና ይሄ ዲሞክራቲክ ሴንትራሊዝም ወይ ጥርናፍ የሚሉት ነገር ስለሆነ ዋናው ጉዳይ የሁለቱን ፓርቲውንና መንግስቱን ያልተቆጣጠረ መሪ ሊኖር አይችልም። በኢህአዴግ አካሄድ ማለት ነው። በኢህአዴግ አካሄድና አሰራር ፓርቲውንና መንግስቱን አጥብቆ የሚቆጣጠር የፓርቲውም ሊቀመንበር ይሆናል፣ የሀገሪቱ ጠቅላይ ሚኒስትር ይሆናል፣ ጠቅላይ አዛዥ የጦሩም ይሆናል። ስለዚህ ስልጣን ያደላለው ካልያዘ አቤታዊ ዲሞክራሲ የሚባል ነገር የለም።
ባለፈው እሁድ የተጀመረውና ዛሬ ለስድስተኛ ቀን የቀጠለው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ እስካሁን ያተኮረው ባለፈው ታህሳስ በተደረገው ስብሰባ ውሳኔ ላይ መሆኑን አቶ ሽፈራው ሽጉጤ ገልጸዋል። በዚህ የታህሳስ ወር ውሳኔ መሰረት በየብሔራዊ ድርጅቶቹ የተካሄዱትን ዝርዝር ግምገማዎች እየፈተሸ መሆኑንም አስታውቀዋል። የእስካሁኑ ሂደትም አዎንታዊ ሁኔታዎች የተንጸባረቁበት መሆኑን አብራርተዋል።
እስካሁን ባለው ግምገማ በጣም ጥሩ የሚባል በተቀመጠው አቅጣጫ መፈጸሙን በዝርዝር የፈተሸና በብሔራዊ ድርጅቶቹ መካከልም ሆነ በግንባሩ ጠንካራ የአመለካከትና የተግባር አንድነት ሊፈጥር የሚችል ዝርዝር ፍተሻ ተደረገው። ስለዚህ በጣም ጥሩ በሆነ መንገድ እየሄደ ያለ ስብሰባ ነው እየተከናወነ ያለው ማለት ነው።
ከአራቱ የኢህአዴግ አባል ድርጅቶች ሊቃነ መናብርት ከኦህዴዱ ዶክተር አብይ አህመድ፣ ከብአዴኑ አቶ ደመቀ መኮንን፣ ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤልና ከደኢህዴኑ አቶ ሽፈራው ሽጉጤ አንዳቸው ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ ነው የሚጠበቀው። አሁን እየተካሄደ ያለው የሥራ አስፈጻሚ ኮሚቴ ስብሰባ ይዘትና የግምገማ ውጤት ይህንን ሊወስን እንደሚችል የግንባሩ የቀድሞ አመራር አባል አቶ ገብሩ አስራት ያምናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ወደ ተከታዩ የመጽሔት ርዕስ እንሻገራለን። ወደ ሞያሌው ግጭት ጉዳይ ይወስድናል። በሞያሌ ከተማ የተፈጸመውን ግድያ መስሪያ ቤታቸውን ወክለው ቅዋሚያቸውን የገለጹት የኦሮሚያው ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳ ማዕከላዊ ወንጀል ምርመራ እንደሚገኙ ማረጋገጣቸውን ባለቤታቸው ለአሜሪካ ድምፅ ገለጡ። በሌላ ዜና የመቱ ከተማ ፖሊስ ጽህፈት ቤት አዛዥ ኮማንደር ነገራ ዱፌራ በቁጥጥር ስር ከዋሉት አንድ ወር መቆጠሩን ባለቤታቸው ለአሜሪካ ድምፅ አስታውቀዋል። ስማቸውን መግለጽ ያልፈለጉ አንድ የሥራ ባልደረባቸውም ከህዝብ ጎን ስለ ቆሙ ነው የታሰሩት ሲሉ ተችተዋል። በሌላ በኩል ወደ ኬንያ ሞያሌ ከተሰደዱትና በኬንያ ቀይ መስቀል ከተመዘገቡት ውስጥ ሴቶችና ሕፃናቱ ቁጥራቸው ከ80% የሚደርስ መሆኑን ቀይ መስቀል ድርጅት አስታውቋል። ዓለም አቀፉ ትብብር ለኢትዮጵያውያን መብት በዓለም ቀይ መስቀል በኩል ለተሰዳጆቹ የገንዘብ ድጋፍ ሊያደርጉ እንደሆነም አመልክቷል። አድማጮች፣ የዚህን ዘገባ ዝርዝር ጽዮን ግርማ ነች ያዘጋጀችው።
ቅዳሜ መጋቢት 1 ቀን 2010 ዓ.ም በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ስር ሸዋበር በተባለው ቀበሌ ውስጥ በመከላከያ ሰራዊት አባላት በሰላማዊ ዜጎች ላይ የተፈጸመው ግድያ በስህተት የተፈጸመ ነው ብሎ መስሪያ ቤታቸውን እንደማያምን አሜሪካ ድምጽ ሬዲዮን ጨምሮ ለመገናኛ ብዙሃን የተናገሩት የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ ዛሬ ማዕከላዊ እስር ቤት እንደሚገኙ ባለቤታቸው ወይዘሮ ስንታየው አለማየሁ ለአሜሪካ ድምጽ ተናገሩ።
አዎ፣ ዛሬ ጠዋት ሄደን አግኝተናቸዋል። እርስም አድርሰን ነው እንግዲህ ማታም ራት አድርሰናል። ያው ብዙም ከትናንቱ የተለየ ነገር የለም ማግኘቱን እንጂ ምንም ማለት የመጣበትም የተጠየቀበት ነገር ምንም እንደሌለ ነው። ማንም አልጠየቀውም እዚያው አስገብቶ።
አቶ ታዬ አንድ የአስር ወር ወንድ ልጅ አባት መሆናቸውን ከዚህ ቀደም ደግሞ በአዲስ አበባ ዩኒቨርሲቲ ተማሪ ያሉ ሁለት ጊዜ ለ13 ዓመት ታስረው መፈታታቸውን ጓደኞቻቸውን እማኝ አድርገን በትላንትናው ምሽት መዘገባችን ይታወሳል። ከተፈቱ በኋላ በመንግስት መስሪያ ቤት ኃላፊነት ቦታ ላይ እስከሚቀጠሩበት ጊዜ ድረስ በሬፍት ቫሊ ኮሌጅ የህግ መምህር እንደነበሩም ያገኘነው መረጃ ያስረዳል። የክልሉና የፌዴራል መንግስት የአቶ ታዬን እስር በተመለከተ ምላሽ እንዲሰጡን ያደረግነው ሙከራ አልተሳካም። በሌላ ዜና የመቱ ከተማ ፖሊስ ጽህፈት ቤት አዛዥ ኮማንደር ነገራ ዱፌራ በቁጥጥር ስር መሆናቸውን ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ የስራ ባልደረባቸው ለአሜሪካ ድምጽ ተናግረዋል።
8/6/2010 2010 ዓ.ም ሽቱ 1 ሰዓት አካባቢ ላይ ስራ ጉዳይ ከተማ ውስጥ እየተዘዋወሩ እያለ በመኪና ትፈለጋላችሁ በኮማንድ ፖስት ተብለው ከተማ ውስጥ እየተዘዋዘሩ እያለ በመኪናቸው መንገድ ዘጉባቸው። ከዛ በኋላ ለምንድን ነው የምፈለገው ብለው ሲጠይቁ ኮማንድ ፖስት ይፈልጋል፣ በቃ መፈለግ እንችላለን እንደዚሁ መብታችን ነው ምናምን ብለው መንገድ ዘጉባቸው። ከዛ በኋላ የኦሮሚያ ፖሊስ ደረስላቸውና ወደ ቢሮቸው ይዟቸው ሄዱ የኦሮሚያ ፖሊስ። ከዛ ቀን ጀምሮ እንግዲህ በልባቡር ዞን ፖሊስ መምሪያ ግቢ ውስጥ እየተጠበቁ ነው ያሉት በኦሮሚያ ፖሊስ። እስከ ዛሬም መፍትሄ አላገኙም፣ አልተጠየቁም። ቤተሰቦቻቸውም እንዲህ እየተንገላቱ ነው።
እኚህ ባልደረባ ከቅርብ ጊዜ ወዲህ ወደ ሕዝብ መተኮስ የለበትም የሚል አቋም የሚይዝ ባልደረቦቻቸው ችግሩ ውስጥ እየገቡ እንደሆነ ተናግረዋል። የኮማንደር ነገራም ከዚህ ጋራ የተያያዘ ነው የሚል እምነት አላቸው።
በጣም በሕዝብ ዘንድ የሚወደዱ ከተማው ሰላም ለማስፈን ከሁሉም ጋር በቅንጅት የሚሰሩ በጣም ጠንካራ ሰው ናቸው። በኮማንድ ፖስት ለመፈለጋቸው ምክንያትም ይኸው ምክንያት ይመስለኛል። ለምን በሕዝብ ተወደድክ ለምን ከህዝቡ ጋር ተቀናጅተን እንሰራለን እንጂ ሌላ ጥፋትን እስካሁን እሳቸው ከመጡ ቀን ጀምሮ አይቼባቸውም አላውቅም። በኢሉባቦር ዞን ፖሊስ መምሪያ ግቢ ውስጥ ናቸው። ችም በጣም ከፍተኛ ቁጥር ያለው ህዝብ ሄዶ እዛ እየጠየቃቸው ነው።
ባለቤታቸው ወይዘሮ ስመኝ ታየ ሰንበቶ ማምሻውን አግኝተናቸው ነበር። ከስድስትና ከአንድ ዓመት ልጃቸው ጋር ከመቱ ከተማ 18 ኪሎ ሜትር ርቀት ላይ ስለሚኖሩ ባለቤታቸውን እየተመላለሱ እንደሚያዋቸው ነግረውናል። ባለቤቴ በመታሰሩ ከፍተኛ ሀዘን ውስጥ ነኝ ብለዋል።
ዛላ ኡመታታቲ ፍቱቀቡ የለመት ሰማት ይሳላላ ዱርሳ ከኒን ይከለል ዛላ
ከህዝቡ ፍቅር የተነሳ በየሁለት ወሩ ነው መጥቶ የሚያይን። ቅድሚያ የሰጠው ለቤተሰቡ ፍቅር ሳይሆን ለአገሩ ነው። በጣም ነው የማዝነው። ሁለት ልጆች አሉኝ። ሁለቱም በጣም ይታመማሉ። ከነሱ ጋር በጣም እየተቸገርኩኝ ነው። የምናገረው ነገር የለኝም። የባለቤቴንና የህዝቡን ጉዳይ ለእግዚአብሔር ትቻለሁ።
ለራሴም ለልጆቼም ትልቅ ፍርሃት ውስጥ ነኝ የሚሉት ወይዘሮ ስመኝ እርሱን በቁጥጥር ስር የዋሉት እኛንም አይተውንም የሚል ስጋት አለኝ ብለውናል። ኮማንደር ነገራ ይገኙበታል የተባለው የኢሊባቦር ዞን ፖሊስ መምሪያ ስልክ ደውለን ምላሽ ለማግኘት አልቻልንም። በሌላ ዜና ቅዳሜ ዕለት ከኢትዮጵያ ሞያሌ አምስት ቀበሌዎችና አካባቢው ከሚገኙ አጎራባች ወረዳዎች ወደ ኬንያ ሞያሌ የተሻገሩት ኢትዮጵያውያን ተሰዳጆች ኬንያ ቀይ መስቀል ደርሰው ከተመዘገቡት 9,000 ተፈናቃዮች መካከል 80% የሚሆኑት ሴቶችና ህጻናት መሆናቸውን የኬንያ ቀይ መስቀል አስታውቋል። ምዝገባው አሁንም ድረስ መቀጠሉን የገለጸው ድርጅቱ ለተመዘገቡት እንደ ወተት፣ መተኛ ምንጣፍ፣ የውሃ መጠጫና የመሳሰሉት የነፍስ አድን እርዳታ እየለገሷቸው እንደሆነም የኬንያ ቀይ መስቀል የህዝብ ግንኙነትና የኮሚኒኬሽን ኃላፊ ኖኤል ሙሰንዲ ለአሜሪካ ድምጽ ተናግረዋል። በሞያሌ ኬንያ ነጋዴ የነበረና ወደ ሞያሌ ኬንያ ከባለቤቱ ጋር የተሰደደው ስሙን መግለጽ ያልፈለገ ወጣት እንደሚናገረው ሞያሌ በድንበር ላይ የምትገኝ ከተማ በመሆኗ ህዝቡ በፍርሃትና በድንጋጤ ቀየውን ለቆ ሲሰደድ ወደ ያገኘበት ተበታትኗል ብሏል። ሰኞ ዕለት የአሜሪካ ድምጽ ያነጋገራቸው የከተማው ከንቲባ አቶ አስቻለ ዮሐንስ 50,000 ያህል ነዋሪ ቀየውን ጥሎ መሰደዱን መግለጻቸውን መዘገባችን አይዘነጋም። በተጨማሪም በሀገር ውስጥ የመገናኛ ብዙሀን ወደ 40,000 የሚጠጉ ኢትዮጵያውያን መፈናቀላቸውን በትላንትናው ምሽት መዘገባችን ይታወሳል። በስደት ላይ የሚገኘው ወጣት በስልክ ስናነጋግረው ስደተኞቹ እስካሁን በፍርሃት ውስጥ መሆናቸውን ይናገራል።
መጀመሪያም እኛ አካባቢ ማለት ነው ወታደሩን ወይም በትላቻ ሰራዊቱን ይፈራል እና ከዚህ በፊትም ተደጋግሞ ሶስት ጊዜ ምናምን ሰው እንደሞተ እናንተን ዘግባችሁታል እና ሰው መከላከያን ይፈራል። ግን ይህ ደግሞ የተለየ ነው ማለት በሚዲያ የሰማነውን ነው የሚለው እኛ ላይ የተፈጠረው አሁን በጣም ያዝን ማለት አስበንም አልነበረም እኛ ላይ እንደዚህ ይሆናል ብለን እና ዝም ብለን እንስራ እንጂ እንደዚህ አይነት ጭካኔ በየሱቁ ገብቶ በየቤቱ ገብቶ ሰውን መግደል ማለት አእምሯችን ውስጥ መቶልንም አያውቅም። እኔ በጣም ያዘንኩት በበኩሌ እና እዚህም ደግሞ በጣም የመገጠው መንግስት እንግዲህ ዜጎችን ደህንነት ነው የሚጠብቀው እንጂ ዜጎችን ዝም ብሎ ሆን ብሎ አይገልም። ሆን ብሎ መንገድ ላይ አስፋልት ላይ የሮጠ ሰው ዝም ብሎ ምንም ያላዘ ሰው ምግደል እኔ በጣም ያዘንኩት በመንግስት።
ዓለም አቀፍ ትብብር ለኢትዮጵያውያን መብት በዓለም አቀፍ ቀይ መስቀል በኩል ለተሰዳጆቹ የ10,000 ዶላር ድጋፍ ሊያደርግ እንደሆነ ማምሻውን የድርጅቱ ሰብሳቢ አቶ ታማኝ በየነ ለአሜሪካ ድምጽ ተናግረዋል።
የዛሬ 2-3 ዓመት ነው ከፍተኛ የሆነ የእርዳታ ማሰባሰብ የገንዘብ ማሰባሰብ ስራ የሰራ ነው። ከዛ በኋላ ብዙ ገንዘብ የለንም እና እንዳውም በተለያየ ጊዜ ቀደም ሲል የተነሱት የቆሼ እና አንዳንድ የተለያዩ በኢትዮጵያ ውስጥ ግድያ በተፈጸመ ጊዜ ለደረሱት ችግሮች የነበረንን አሟጠን ነው የላክ ነው እና ገንዘብ የለን። አሁን በዚህ ስም ብለን እርዳታ የጠየቅንበት ሁኔታ የለ። እዚህ ከሞያሌ ኢትዮጵያ ዜጎቻችን ሲፈናቀሉ የቀረችውን እንጥፈጣፊ አሰባስበን በዚህ ጊዜ እኛ የምናምነው ምንድን ነው ተስፋ በጣም ትልቅ ነገር ነው እና ወገኖቻችን በሰው መሬት ላይ ተስፋ እንዳያጡ ወገን እንዳላቸው እንዲያውቁ በማለት ካለን ገንዘብ ላይ አዘጋጅተን ለኢንተርናሽናል ቀይ መስቀል ኢንተርናሽናል ሰጥተን ለኬንያ ቀይ መስቀል እንዲያደርስልን ጥያቄውን አቅርበናል። ሁኔታዎች መቻችተው እናስረክባለን።
ከቅዳሜ ጀምሮ ሞያሌን በተመለከተ ባቀረብነው ዘገባ 10 ሰዎች በመከላከያ ሰራዊት አባላት መገደላቸውን፣ 11 መቁሰላቸውን መዘገባችን ይታወሳል። የአስቸኳይ ጊዜ አዋጁ ኮማንድ ፖስት ግድያው የተፈጸመው የመከላከያ ሰራዊት አባላት የአንድ ሻለቃ ጦር አዛዥ የሚገኝበት 5 የሻለቃ አባላት በያዙት የተሳሳተ መረጃ ነው ማለቱንም መዘገባችን አይዘነጋም። ነዋሪዎችና የከተማው አስተዳደር የአንድ አገር መንግስት በራ የራሱ ወታደር የራሱን ሀገር ሰላማዊ ዜጎችን በጭካኔ መልክ ገድሏል ማለታቸውንም እንዲሁ መዘገባችን ይታወሳል። መቀመጫውን በውጭ ያደረገ የሰብአዊ መብት ተቋም በዚህ ግድያ መጠየቅ ያለባቸው ድርጊቱን የፈጸሙት ብቻ አይደሉም፣ በሙሉ የኮማንድ ፖስቱ ኃላፊዎችና በሀገሪቱ ያሉ የመከላከያ ኃላፊዎች ሊጠየቁ ይገባል ማለታቸውንም መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች፣ በኢትዮጵያ መንግስት በኩል መረጃ ለማግኘት በተደጋጋሚ ሙከራ አድርገን አልተሳካም። ለጊዜው እንድትሳካልን እናቀርባለን።
ወደ ቀጣዩና የመጨረሻው መጽሔት ርዕስ እናልፋለን። የተከበራቸው አድማጮች፣ ኬንያ ውስጥ ባለፈው የአውሮፓውያን ዓመት ከምርጫው ጋር በተያያዘ የሞቱት ሰዎች ቁጥር ከመቶ መብለጡን ሁማን ራይትስ ዎች ባካሄደው ጥናት አመልክቷል። ከሰለባዎቹ መሃል የሚበዙት በፖሊስ የተገደሉ መሆናቸውን ነው ሁማን ራይትስ ዎች እና ሌሎችም ለመብት ተሟጋች ድርጅቶች የሚናገሩት። የሟቾቹ ቤተሰቦች ፍትህ እንዲሰጣቸው በመጠየቅ ላይ ናቸው፣ ነገር ግን ሰሚ ጆሮ ማግኘታችንን አናውቅም ይላሉ። ራይል አምቦር ከናይሮቢ ለቪኦኤ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
ባለፈው ዓመት በተካሄደው ማጣሪያ ፕሬዝደንታዊ ምርጫ ውጤት ምክንያት በተቀሰቀሰው ብጥብጥ ወቅት ወንድማማቾች ቪክተርና በርናንድ አኮት ሲገደሉ ገና በሀያዎቹ ዓመታት ዕድሜ ውስጥ ነበሩ። እናታቸው ቤና ቡሉማ ያንን ቀን ያስታውሳሉ።
ውጥረት ስለነበር ሰው ምግብ እየገዛ ያከማች ነበር እና እኔም ከእንቅልፌ ተነስቼ ሄጄ አታክልት ልገዛዛ ልወጣ ስል ቪክተር መጣና ሕፃን ልጁን ሰጠኝ። ቤርናንድ ደግሞ አጠገባችን ቤቱ ነበር። እስኪ ወደ ዋናው መንገድ እንውጣ ሲባባሉ ሰማኋቸው። ፖሊሶች አስለቃሽ ጋዝ እየረጩ ነበር።
የእሳቸው ቤተሰብ የሚኖረው ማታሬ በሚባለውና አብዛኛው ነዋሪ ተቃዋሚ ፓርቲውን የሚደግፍበት ሰፈር ነው።
ተኩሱ ቀጠለ። የኔ ልጆች ይሆናሉ ብዬ ፈጽሞ አላሰብኩም። መጀመሪያ ያየሁት በርናንድን ነው። ፖሊሶች መጥተው እስኪወስዱት ድረስ ሬሳው ላይ ተደፍቼ ነበር። ቪክተርን ደግሞ አስክሬን ማቆያው ቤት አገኘሁት። በጥይት የተነዳደለውን ሰውነታቸውንም አይቼዋለሁ።
ቤና ቡሉማን ቪኦኤ ያገኛቸው የማታሬ ማህበራዊ ፍትህ ማዕከል ደጃፍ ቆመው ነው። የልጆቻቸው ጉዳይ ምን እንደደረሰ ሊጠይቁ መጥተዋል። ኬኔዲ ቺንዲ እዚያ ማዕከል ውስጥ ፖሊሶች የሚፈጽሟቸውን የመብት ጥሰቶች እየተከታተለ የሚዘግብ ለማህበራዊ ፍትህ ተሟጋች ነው።
በነሐሴው ምርጫ ወቅት ማታሬ ውስጥ 19 ሰዎች መገደላቸውን መዘገብን። ማታሬና ባባዶጎ ውስጥ ነው እንዲህ ቁጥሩ የበዛ ሰው የተገደለው። ይህ ሰውን በዘፈቀደ የመግደል ጉዳይ ደግሞ ፖሊሶች አጋጣሚውን በሚጠቀሙበት በምርጫ ወቅት ይባባሳል።
በማዕከሉ መረጃ መሰረት እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 ፖሊሶች ማታሬ ውስጥ 805 ወጣቶችን እንደገደሉ፣ የሚበዙትም ሰለባዎች በ13ና 20 ዓመት ዕድሜ ክልል ውስጥ የነበሩ መሆናቸውን ተናግሯል ቺዲ። ሌላዋ የዚያ ሰፈር ነዋሪ ሳራ ዋንጋሪ ልጄን ባለፈው ህዳር 18 ቀን ከአራት ጓደኞቹ ጋር ሆኖ ወደ ቤት ሲመጣ ፖሊሶች በጥይት ገደሉብኝ ብለዋል።
እኔን ቁስል የሚያደርገኝ ነገር ይሄ ልጅ የ19 ዓመት ወጣት ነው። 6 ፖሊሶች ነበሩ። ያጠፋው ነገር ካለ ይዘውት ፖሊስ ጣቢያ አይወስዱትም ነበር?
ልጃቸው በ10 ጥይት እንደተደበደበ የሚናገሩት እኚህ እናት ልጃቸውና አብረውት የነበሩት ወጣቶች ሌቦች ነበሩ፣ ልጃቸው መሳሪያ ይዞ ነበር ብሎ ፖሊስ ያወጣውን ሪፖርት በማዕከሉ አባላት በነቺንዲ እርዳታ ሐሰት መሆኑን ለማስረዳት እየተሟገቱ ናቸው። ሌላይቱ እናት ቤና የፖሊሶችን ያላግባብ በኃይል መጠቀም እንዲመረምር የሀገሪቱ መንግስት ላቋቋመው ነጻ የፖሊስ ቁጥጥር ባለስልጣን የተባለ አካል ስለተገደሉት ስለ ሁለቱ ልጆቻቸው የምስክርነት ቃል ሰጥተው ነበር። ልጆቼን የገደለ ይጠየቅልኝ በማለት ይወተውታሉ። ዴኒስ ኦኬች የፖሊስ ቁጥጥር አካሉ ኃላፊ ናቸው።
አይፖዋ ጎት 63 cases between August and October election period. And we are at various stages of looking at those.
በተለያዩ ደረጃዎች ላይ ይገኛሉ። እስካሁን ቢያንስ ሁለቱን አጠናቀን ወደ አቃቤ ሕግ መርተናል።
በሁለቱ ወደ አቃቢ ህግ በተመሩት ክሶች ኪሱሙ ውስጥ ፖሊስ አንድ የስድስት ወር ህፃን ቤተሰቧ መኖሪያ ቤት ውስጥ መጥቶ እንደገደለ፣ ማታሬ ውስጥ ደግሞ የዘጠኝ ዓመት ልጅ ቤቷ በረንዳ ላይ ቁጭ ባለችበት በፖሊስ ጥይት መገደሏን በምርመራ ተደርሶበታል። የትኞቹ ፖሊሶች እንደሆኑ ግን ለማረጋገጥ እንዳልቻለ ነው ይህ ድርጅት የሚያስታውቀው። ሌሎቹ ምርመራዎች እየተጠናቀቁ መሆናቸውን ባለስልጣኑ ገልጸዋል። መርማሪው አካል ከተቋቋመ ወዲህ 640 ክሶችን በስኬት መርምሮ ማጠናቀቁን ገልጸዋል። በቅርቡ የኬንያ ፕሬዚደንት ኡሁሩ ኬንያታና ተቃዋሚው መሪ ራይላ ኦዲንጋ እጅ ለእጅ ተያይዘው ሲያበቁ ለሀገራችን ጥቅም ስንል ልዩነቶቻችንን ለመፍታት ተስማምተናል ማለታቸው ይታወሳል። ለረጅም ጊዜ በከበደ ጭቅጭቅ ከተወረሰው የምርጫ ሂደት በኋላ እዚህ መድረሳቸው ያልተጠበቀ ሆኗል። ልጆቻቸው የተገደሉባቸው ቤና ግን ልጆቼ መረሳታቸው ነው ብለው ያዝናሉ።
ይሄ ምን የሚሉት ወዳጅነት ነው? መጀመሪያ ነገር መነጋገር ያለባቸው በምርጫው ወቅት ስለጠፋው ህይወት ነው። በተለያዩ የሀገሪቱ አካባቢዎች ምን ያህል ሰው እንደተገደለ ያውቁታል።
የመብት ተሟጋቹ ቺዲም ፍትህ ሳይሰጥ የፖለቲካ እርቅ እንዴትስ ሊኖር ይችላል ይላል።
የሰለባዎቹና በሕይወት የተረፉት ሰዎች ጉዳይ በጣም እያስጨነቀ ነው። በተለይም ፖሊስ በዘፈቀደ የገደላቸው ሰዎች ጉዳይ፣ ምክንያቱም መጨረሻው ምን እንደሚሆን ሊገባቸው አልቻለም። ሁለቱ መሪዎች አሁን አንድ ላይ ሆነዋል። የተገደሉትን ሰዎች ጉዳይ ሳያነሱም ኮሚቴዎች እያቋቋሙ ነው። ለእነሱ ሲሉ የሞቱትን ሰዎች ጉዳይ ትተውም እየተደራደሩ ነው።
የሆነ ሆኖ የማታሪው ማዕከል ለፖሊስ ጥቃት ሰለባዎች ፍትህ ፍለጋ መስራቱን እንደማያቆም ተናግሯል ቺዲ።
አድማጮች፣ አሁን የሁለተኛውን አጋማሽ መጀመሪያ ቅንብር ለዕለቱ የተሰናዳው ልዩ ቅንብር በደቡባዊ ዩናይትድ ስቴትሷ የኦስተን ከተማ በመካሄድ ላይ ያለው የሙዚቃና ቴክኖሎጂ ትርኢት ዘንድሮ በርካታ አፍሪካውያንን የፈጠራ ሰዎች አሰባስበዋል ይለናል። ፊልም ሰሪዎች፣ የቴክኖሎጂ ሥራ ፈጣሪዎችና መሪዎች ለዘጠኝ ቀናት በሚዘልቀው በዚህ ትርኢት ላይ ሥራዎቻቸውን፣ ሐሳቦቻቸውን ከዓለም ዙሪያ ይዘው ቀርበዋል ትለናለች ትዕግስት ገሜ ከኦስተን። ሄኖክ ሰማእግዜር ዝርዝሩን ይዟል።
በዩናይትድ ስቴትስ ደቡባዊ የቴክሳስ ግዛት በመካሄድ ላይ ያለው ሳውት ባይ ሳውት ዌስት የሙዚቃና የቴክኖሎጂ ፌስቲቫል ከዓለም ዙሪያ ሐሳብ የሚለዋወጡ ሰዎችንም አሰባስቧል። አፍሪካውያን ሙዚቀኞች፣ አፍሪካውያን የአዲስ ሐሳብና የፈጠራ ሥራ አፍላቂዎች በዚያ ተሰባስበዋል። እንዲህ ጫማን ይዞ ከኢትዮጵያ የመጣው አዛሪያ መንግስቱ ነው።
It's a premium handcrafted leather.
በእጅ የተሰራ ከፍተኛ ጥራት ያለው የቆዳ ጫማ ነው።
እንዚህ ጫማ በአዲስ አበባ በአንዲት ትንሽ ጋራዥ መሰል ስፍራ መሰራት የጀመረ ሲሆን ስራውን ለማስፋፋት የስራ አጋሮች መዋለ ንዋይ ለመሳብ የሚሰራ ድርጅት ነው። በኦስተን ቴክሳስ አፍሪካ ቤት ከተሰባሰቡት ድርጅቶች ሌላኛው ዋዚ ቪዥን ነው። ከዩጋንዳ የመጣችው ብሬንዳ ካትስዌ ሲርጂ ፌስቲቫሉ ጥቅም አለው ትላለች።
We've traveled all the way from Africa to meet Africa here and to meet people that
ከአፍሪካ መጥተን እዚህ ሌሎች አፍሪካውያንን በማግኘታችን ተበረታተናል። በአፍሪካ የኖርን እንደዚህ መገናኛ መድረኮች አልነበሩም። ስለዚህ በአስተሳሰብ የሚመስሉና ፍጹም የተለዩ ስራዎችን ይዘው የመጡ ሰዎች ጋር አገናኝቶናል።
ዋዚ ቪዥን 80% የሚሆነውን ምርቱን የሚጠቀመው እንደገና በጥቅም ላይ የዋሉ ቁሳቁሶችን ስለሆነ የገበያው ዋጋ አነስተኛ ነው ትላለች ብሬንዳ።
We need people that are here that can sell them in their stores. We need people with online.
በዚህ ሀገር ሰዎች ምርታችንን በሱቆቻቸው እንዲሸጡልን እንፈልጋለን። በድረገጽ ገበያ የተሰማሩ ኩባንያዎችም አሰራሩን እንዲያሳዩን እንፈልጋለን። በጣም በርካታ የሚጠቅሙን ሰዎች አግኝተናል። መረጃም ተለዋውጠናል።
በየዓመቱ የሚከናወነው ሳውት ባይ ሳውት ዌስት ትርኢት ቴክኖሎጂን ተጠቅመው የማኅበረሰቦቻቸውን ችግሮች ለመፍታት የሚተጉና ሥራ የጀመሩ አፍሪካውያንንም ጭምር አሰባስቧል። ታዮ ኦቪየሱ ለ14 ዓመታት በዩናይትድ ስቴትስ ኖሯል። ወደ ሀገሩ ናይጄሪያ ተመልሶ በስልክ የባንክ አገልግሎት የሚሰጥ ፓጋ የተባለ አምድ ጀምሯል።
I came up with this idea out of my own frustration carrying cash around with me in Nigeria.
Nigeria ውስጥ ገንዘብ ተሸክሞ መዞር ስላማረረኝ ነው ሐሳቡን ያፈለኩት። በ2000 ዓመተ ምህረት ናይጄሪያ ለመኖር ጠቅልዬ ስገባ የሁለት ባንኮች ደንበኛ ነበርኩ። ገንዘብ ለማውጣት ኤቲኤም እንደልብ አይገኝም ነበርና ዝርዝር ገንዘብ ይዤ እንቀሳቀስ ነበር። ገንዘብ መሸከም ደግሞ ጥሎብኝ አልወድም።
ስለዚህ ክፍያዎቹን በስልክ መፈጸም ከተቻለ ወደ ባንክ ወይም የገንዘብ ማሽኖች ሄዶ ገንዘብ አውጥቶ ተሸክሞ ለክፍያ ማቅረብን ማስቀረት ይቻላል ሲላሰበ ስራ ጀመረ።
So I said, why can't the phone be the primary means? Not the only means, but the primary means.
ታዲያ ስልክ ለምን ዋነኛው የክፍያ መፈጸሚያ አምድ አይሆንም ብዬ አሰብኩ። ከዚያም ስራውን ጀመርኩ።
በ2001 ዓመተ ምህረት ነው ይሄ የሆነው። ከ9 ዓመታት በኋላ ፓጋ የናይጄሪያ ቁጥር 1 የስልክ ክፍያ አገልግሎት ሆነ። ሌላኛዋ በዚህ ሳውት ባይ ሳውት ዌስት የሐሳብና የጥበብ ገበያ ከተገኙት መካከል ኦሞቦላ ጆንሰን ነች። አፍሪካ በፍጥነት ያደገች ነው። ከምግብ አንስቶ ትምርት የገንዘብ እንቅስቃሴ በሙሉ ተለውጧል ትላለች።
There was about $600 billion invested in tech companies in Africa in 2017.
ባለፈው አመት በአፍሪካ በቴክኖሎጂ ዘርፍ የፈሰሰው መዋለ ንዋይ $600 billion ነበር። ይህ ቁጥር በየአመቱ በ50% እያደገ የመጣ ነው።
የናይጄሪያ የመገናኛ ቴክኖሎጂ ሚኒስትር ሆና ያገለገለችው ሞቦላ ጆንሰን ዛሬ TLCOM ካፒታል የተባለ ድርጅት ውስጥ በሽርክና ትሰራለች። ለአፍሪካ ቴክኖሎጂ ዘርፍ እድገት ማነቆ የሆኑት የኢንተርኔት አገልግሎት አለመስፋፋትና መዋለ ንዋይና የብድር አገልግሎቶች አለመኖራቸው እንደሆነ ታስረዳለች።
Sometimes the access is there, so the infrastructure is there, but people just can't access it because it's not affordable.
አገልግሎቱ መሰረተ ልማቱ የተዘረጋባቸው እውነታዎች ቢኖሩም ውድ ስለሚሆኑ ዜጎች ሲጠቀሙባቸው አንመለከተም።
አፍሪካውያን የቴክኖሎጂ ስራ ፈጣሪዎች ታዲያ እነዚህን ሁሉ ችግሮች እንደ ድል ተመልክተው ነው ስራ የጀመሩት። በየሀገሮቻቸውና ማህበረሰቦቻቸው የሚታዩ የኑሮ ያስተዳደርና ሌሎች ፈተናዎችን ለመቅረፍ በቴክኖሎጂ ተግተዋል።
አድማጮች፣ አሁን ኢትዮጵያ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ አለመረጋጋት በጅቡቲ ላይ ሊኖረው የሚችለው አንድምታ፣ በኦሮሚያ የሚታየው የቄሮ እንቅስቃሴ፣ የቲለርሰን በአፍሪካ ጉብኝት ላይ መባረር የሚኖረው መልእክት የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የጸጥታ ጥናቶች ተቋም ያወጣው አንድ ጽሑፍ ኢትዮጵያ ውስጥ የሚታየው ፖለቲካዊ አለመረጋጋት የሶማሊላንድና የጅቡቲ ወደቦችን እንደ ቀድሞ ሊያንቀሳቅስ የሚችል ያህል ንግድ እንዲኖር ያስችላልን በሚል ጥያቄ ይጀምራል። ጅቡቲ በዓለም አቀፍ ርዕሰ ዜናዎች ስትጠቀስ ብዙውን ጊዜ በባህር ጠረፏ ወታደራዊ ሰፈር ከመሰረቱት ልዕለ ሀያላን ሀገሮች ጋር በተያያዘ ነው። ፈረንሳይ፣ ዩናይትድ ስቴትስ፣ ቻይና፣ ኢጣሊያና ጃፓን በትንሿ የምስራቅ አፍሪካ ሀገር አበይት ወታደራዊ ህልውና አላቸው። ለጅቡቲ መንግስት ግን ዋናዋ አብይ ኃይል ኢትዮጵያ ናት ይላል ጽሑፉ። ኢትዮጵያ ለጅቡቲ ምን ያህል ጠቃሚ ሀገር እንደሆነች የጸጥታ ጥናቶች ተቋም ያወጣው ጽሑፍ ሲያስረዳ የጅቡቲ ኢኮኖሚ ምን ያህል በኢትዮጵያ ላይ እንደሚተማመን ያብራራል። ጅቡቲ ከሞላ ጎደል ንጹህ ውሃ ስለሌላት ከኢትዮጵያ ነው የምታስገባው። አብዛኛው የሀገሪቱ የኤሌክትሪክ መብራትም ከኢትዮጵያ ነው የሚዘረጋው። በበረሃማዋ ጅቡቲ ብዙም የሚበቅል አዝርት ስለሌለ በየቀኑ ፍራፍሬ፣ አትክልትና እህል ከኢትዮጵያ እየተጫነ ይገባል ይላል ጽሑፉ።
አያይዞም ጽሑፉ ከኢኮኖሚ አንጻር ሲታይ የጅቡቲ አበይት ቅርሶች ወደቦቿ ናቸው። ይሁንና እነሱም ቢሆኑ በኢትዮጵያ ላይ የሚተማመኑ መሆናቸውን ጽሑፉ ያወሳል። ኢትዮጵያ የአፍሪካ ቀንድ ምሰሶ በመሆኗ ማንኛውም አይነት መሰናክል ቢገጥማት በሌሎች ላይ አንድምታ ማስከተሉ እንደማይቀር ጽሑፉ ያወሳል። በአሁኑ ወቅት የኢትዮጵያ ሕዝብ ብዛት ከ100 ሚሊዮን በላይ ሲሆን የጅቡቲ ግን ከ1 ሚሊዮን ያነሰ ነው። ስለሆነም ወደቡ በአብዛኛው ከጅቡቲ ይልቅ ኢትዮጵያን ነው የሚያገለግለው በማለት ጽሑፉ ያስረዳል። ኢትዮጵያ ውስጥ በተከሰተው የፖለቲካ ቀውስ ምክንያት በጅቡቲ በኩል የሚንቀሳቀሰው ንግድ ቢቀንስ ለመራገፍ በሰልፉ የሚጠብቁት መርከቦች አይኖርም ማለት ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሳይታሰብ ከስልጣን እንደሚወርዱ ካስታወቁ በኋላ የአስቸኳይ ጊዜ አዋጅ መታወጁ ስለ ኢትዮጵያ መጻኢ ዕድል ስጋት ሊያሳድር ይችላል ይላል ጽሑፉ።
በሌላ በኩል ደግሞ ጅቡቲን ሊያሳስብ የሚችለው ሌላው ነገር ኢትዮጵያ በሶማሊላንድ በሚገኘው የበርበራ ወደብ የ19 ከመቶ የአክሲዮን ድርሻ ለመያዝ መቻሏ ነው። በርበራ ወደብ አሁን ካለው የበዛ የኢትዮጵያ ሸቀጦች ዝውውርን በማስተናገድ ተግባር የጅቡቲ ተቀናቃኝ ለመሆን እየተመቻቸ ነው ሲል የጸጥታ ጥናቶች ተቋም ድረገጽ ላይ የወጣው ጽሑፍ ጠቁሟል። የጅቡቲ ስትራቴጂያዊ ተፈላጊነት አለመረጋጋት በሰፈነበት አካባቢ የተረጋጋች ሀገር መሆኗ ነው። ሶማሊላንድንም ከመረጋጋት አንጻር በተመሳሳይ ደረጃ የምትገኝ በመሆኗ ጅቡቲን መቀናቀኗ እንዳልቀረ ጽሑፉ ያስገነዝባል። ሪፐብሊክ ነኝ የምትለው ሶማሊላንድ ከዋናዋ ሶማሊያ ነጻነቷን ጠብቃ ነው የምትንቀሳቀሰው። በሀገርነት ዕውቅና የሰጣት ሀገር ባይኖርም ሰላማዊ የሥልጣን ሽግግሮች በማድረግ ሰላማዊ ዴሞክራሲን በመመስረት በኩል ተሳክቶላታል። የጅቡቲው ፕሬዚዳንት ኢስማኤል ዑመር ጊሌ ግን ለ19 ዓመታት ያህል ሥልጣን ላይ ናቸው፣ ገናም ይቆያሉ ሲል ጽሑፉ ይተነበያል።
ጋርዲያን ድረገጽ ደግሞ ኢህአደግ ምርጫውን አጭበርብሯል በሚል ከ12 ዓመታት በፊት በኦሮሚያ የተነሳውን ተቃውሞ በማደራጀት ተግባር የረዳ በአሁኑ ወቅት ግን የባንክ ቤት ሰራተኛ ነው ያለው ደሳለኝ የተባለው በኦሮሚያ ስለሚካሄደው ተቃውሞ የተረከለትን አስፍሯል። ከፖለቲካ ተገልሎ የቆየው ደሳለኝ እንደ አውሮፓ አቆጣጠር ባለፈው ጥቅምት 13 ቀን በመላ ኦሮሚያ እስረኞች እንዲፈቱና ፍጹማዊ አገዛዝ እንዲቆም በመጠየቅ ለሶስት ቀናት ያህል ሰፊ ተቃውሞ በተካሄደበት ወቅት እንደገና እንደተቀላቀለ ዘገባው ጠቅሷል። በአዳማም ሆነ በሌሎች የኦሮሚያ አካባቢዎች ለሚካሄደው ሰፊ ተቃውሞ መሰረት የሆኑት ቄሮ የተባሉት ወጣቶች መሆናቸውን ደሳለኝ ገልጿል። እነሱ የህዝቡ ድምፅ ናቸው፣ የኦሮሞ አቤት መሪዎች ናቸው ሲል ደበላ የተባለ የ32 ዓመት ዕድሜ ታክሲ ነጂ መናገሩን የጋርዲያን ድረገጽ አውስቷል።
መጀመሪያ ላይ የታወጀው የአስቸኳይ ጊዜ አዋጅ ባለፈው ነሐሴ ወር ከተነሳ ወዲህ በተለያዩ የኦሮሚያ አካባቢዎች የሚካሄዱትን ተቃውሞዎችንና አድማዎችን የሚያስተባብረው የቄሮ ወይም የወጣቶቹ መረብ ነው። የተቃውሞ መሪ በቀለ ገርባ ከእስር የተፈታሁት ቄሮዎች ባደረጉት ትግል ነው፣ ከተፈታው በኋላ በመቶዎች የሚቆጠሩ ሰዎች አዳማ ወደሚገኘው መኖሪያ ቤቴ እንዲመጡ ያደረጉትም እነሱ ናቸው ማለታቸውን፣ ራሳቸውን እንዴት እንደሚያደራጁ ግን አላውቅም ማለታቸውን የጋርዲያን ድረገጽ ጠቁሟል። ከቅርብ ጊዜያት ወዲህ ግን በተሻለ መልኩ እንደተደራጁ፣ የአመራር እርከን እንደመሰረቱ፣ እንዲያውም መላ ኦሮሚያን የሚያስተባብር አንድ መሪ እንዳላቸው፣ በአንድ ከተማ ውስጥ ያሉ ወረዳዎች ቢያንስ 20 ትዕዛዝ ፈጻሚዎች እንዳሉ፣ ዋናው ስራቸውም ለወደፊት ስለሚደረግ አድማና ተቃውሞ መረጃ ማሰራጨት መሆኑን ሁለት ወጣቶች እንደገለጹ የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል።
ሮይተርስ የዜና አገልግሎት በበኩሉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የአፍሪቃ ጉብኝታቸውን አቋርጠው እንደተመለሱ፣ ከስራ መወገዳቸው ያስተናገዷቸውን አፍሪቃውያንን እንዳስደመመ ጠቁሟል። ቲለርሰን አፍሪቃን ሲጎበኙ 533 ሚሊዮን ዶላር ለሰብአዊ ረድኤት እንደሚሰጥ ከመናገርና ከቻይና ጋር ብዙም አትቀራረቡ ከማለት ሌላ ዋናው ዓላማቸው ፕሬዚደንት ትራምፕ አፍሪቃውያን ላይ ያሉት ጸያፍ አነጋገር ያስከተለውን ቁጣ ለማብረድ የሚመስል ነበር። አንድ ከፍተኛ የዋይት ሀውስ ባለሥልጣን በገለጹት መሰረት ቲለርሰን ከስራ እንደሚባረሩ ያወቁት የስድስት ቀናቱ የአፍሪቃ ጉብኝታቸው በጀመሩ በሁለተኛ ቀናቸው መሆኑ ራሱ የትራምፕ አስተዳደር በአፍሪቃ ላይ ያለውን አመለካከት በማያጠራጥር ሁኔታ ያሳያል ይላል ሮይተርስ የዜና አገልግሎት ድረገጽ ላይ የወጣው ዘገባ። የአሜሪካ የውጭ ጉዳይ ፖሊሲ ምንጊዜም ቢሆን አፍሪቃን እንደ ትራፊ አድርጎ ነው የሚያየው። ለዚህም ነው ቲለርሰን በአፍሪቃ ኦፊሴላዊ ጉብኝት በማካሄድ ላይ ሳሉ ከስራ መባረራቸው ሊያስገርም የማይችለው ሲሉ በሌጎስ የቢዝነስ ኮሌጅ የፖለቲካ ኢኮኖሚ ፕሮፌሰር ፓቲት ፖሚ ማስገንዘባቸውን ሮይተርስ የዜና አገልግሎት ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ውይይት ኢትዮጵያ በአስቸኳይ ጊዜ አዋጁ ማግስት ቀጣዩ አነጋጋሪው የአስቸኳይ ጊዜ አዋጁ ውይይት ከአዋጁ ባሻገር የሀገሪቱን ሁለንተናው የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። ተወያዮች ፕሮፌሰር ብርሃኑ መንግስቱ እዚህ ዩናይትድ ስቴትስ በሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ማኔጅመንት ኤንድ ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ፣ አቶ ሙልጌታ አረጋዊ የሕግ ባለሙያና በአዲስ አበባ ዩኒቨርሲቲ የሕገ መንግሥትና የመገናኛ ብዙሃን ሕግ መምህር፣ እንዲሁም በዩናይትድ ስቴትስ ዋሽንግተን ሲያትል ከተማ በተካሄደ አንድ አገራዊ ጉባኤ ለመሳተፍ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የዛሬውንም በትላንትናው ምሽት ውይይት እልባት ካደረገበት ይንደረደራል።
አቶ ሙልጌታ፣ ሕግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ሕግ ማውጣት የሚችለውን ያህል ሕግ ከራሱ ይማራል ወይ? ቀድሞ የወጣ ሕግ ምን አይነት ፍሬ አመጣ? ምን አይነት ውጤት ነበረው ለሚቀጥለው ሕግ? ይልቁንም ደግሞ በአስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በሕግ አይን ይታያል ወይም በኢትዮጵያ ሁኔታ ምናልባት አንዳንድ አይን የሚከፍቱ ጭብጦችን ቢያካፍሉን?
አዎ፣ እንግዲህ አሉላ፣ የኔ ማብራሪያ ሕገ መንግስት ላይ እየተመሰረተ ነው። ይህ ሕገ መንግስት ራሱ ምን ይላል? አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው የሚለው ጥያቄ አሁን ራሱ ሕገ መንግስት ይመልሰዋል። በዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ሕገ መንግስቱ። በዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ስቴት ኦፍ ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። የሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚሁ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት አንዱ በርካታ ጥሰቶች ሪፖርት አድርገዋል። በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ። ሌላው አቶ አደላ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በህገ መንግስቱ መሰረት ነው። በጣም የሚገርመው የስቴት ኦፍ ኢመርጀንሲ ኮንሰፕት እዚህ አስቸኳይ ጊዜ አዋጅ ጽንሰ ሀሳብ የሚገርመኝ ህገ መንግስቱ ራሱ አውጥቶት ህገ መንግስቱን ራሱን ያንጠለጥለዋል። ግልጽ ከሆነ ያባ
እስኪ ለአድማጮች እንዲብራራ ፈታ ያደርጉልን።
አዎ፣ ህገ መንግስቱ ራሱ መንግስት ማለት መንግስት ስለ ፓርላማ ማለት ነው። ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይልና፣ የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል። እና በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ላይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማው አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነኩት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመረም። ሶ ኢንፌክት የወታደራዊ መንግስት አይነት ነው። ሴቶች ኢመርጀንሲ ስትል ከባድ ነው፣ ቀላል ነገር አይደለም። አሁን የኢትዮጵያ መንግስት በህግ ሊያደርገው ከሚችለው ውስጥ ስናየው እስካሁን እየተደረገ ያለው ነገር ገና ማሟሟቂያ ነው ብዬ ነው የማስበው። ምን ማለት ነው? ለምሳሌ ሰዓት እላፊ ሲታወጅ አልሰማሁም። ይታወጅ እንደሚችል ይናገራል። ነገ ከቤታቸው አትውጡ ሊል ይችላል መንግስት ከፈለገ። ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛም እያደረገ ያ እርምጃ ህጋዊ ነው የሚሆነው። ስቴት ኦፍ ኢመርጀንሲ ማለት በዚህ ነው። ፓርላማ ውስጥ ያ ሁሉ ጭቅጭቅ ተፈጠረ። በጣም ከባድ ነገር ነው ስቴት ኦፍ ኢመርጀንሲ ሲባል እና አንድ እሱ በፓርላማ ከጸደቀ በኋላ ሊሆን የሚችለው ነገር በጣም ከባድ ነው። ለዚህም ነው በዚህ ደረጃ ፖለቲከኞች የሚሆኑ ሌሎች አክቲቪስቶች በጣም እየተጨነቀ ያሉት። ሁላችንም የምንጨነቀው አይቲንስ መንግስትን ጭምር የሚጨነቅ ይመስለኛል። አስጨናቂ ነገር ነው። ተቃውሞ እየጨመረ በሄደ ቁጥር መንግስትን በዛ በገፋ ቁጥር ያለመረጋጋት እየጨመረ ሊሄድ የሚችል ነገር ነው። ለዚህም ነው አቶ የሸዋስና ፕሮፌሰር የሚሉት ነገር አኪሬት የሚሆነው።
መልካም፣ ወደሚስብ ቦታ ወስደውታል አቶ ሙልጌታ። የአስቸኳይ ህጉን የስልጣን ወይንም የሀይል አቅም የማስፈጸም አቅም ገደብ ያለሽ እንዳይመስል ነው። ምንም እንኳን አራት ገደቦች ቢኖሩም ሊለውጣቸው የሚችላቸው ያናኗር ዘይቤን የህግ መሰረት አገሪቱ ስርዓት የሚካሄድበት ሁኔታ የመቀየር አቅሙን ነው አጉልቶ ያሳዩንና ከቡድኖች ፍላጎት ባሻገር በግልጽ አሁን እርስዎ በሚገልጹት ደረጃ ህጉን ራሱ ለመጠቀም ከሚፈልጉት ወገኖች ጭምር ግልጽነቱ በዚህ ደረጃ አላየንምና ሁሉን ነገር እንዳይዝ ማን ነው ጠያቂው? መንደርደሪያ ወይንም መሟሟቂያ ነው ብለዋል። ይህን የሚያስፈጽመው አካል ቅድም እንዳሉት የህግ ከለላ አለውና የፓርላማውን መሰረት እንኳን ጥያቄ ውስጥ ማስገባት የሚችል ከሆነ ባጭሩ የአስቸኳይ ጊዜ አዋጅ ተግባራዊነቱ እንዲቆም መጠየቅ የሚችል አካል ክፍል አለ ወይ?
እኔ እንደሚገባኝ ቅድም አቶ ኢንሹራንስ ምን ብለዋል፣ የክልል መንግስታት መግለጫ እንዳይሰጡ ይከለክላል ብለዋል። እውነት ነው? አዎ፣ እኔ ማስታወሻለሁ፣ ይከለክላል። ከፈለገ ይሄ አዋጅ ኮማንድ ፖስቱ ማለት ነው የክልሉን ስልጣን ሊወስድ ይችላል። የሁሉም ክልሎች ስልጣን መውሰድ ይችላሉ በዚህ ህግ መሰረት። ምክንያቱም የክልሎች ስልጣን የመጣው ከህገ መንግስቱ ነው። ስለዚህ ህገ መንግስቱ እንዳይሰራ ከተደረገ በአስቸኳይ ጊዜ አዋጁ ህገ መንግስቱ የፈጠራቸው ድርጅቶች የመቆጣጠር ስልጣን ሊኖረው ይችላል ኮማንድ ፖስቱ። ስለዚህ አሁን ኮማንድ ፖስቱ የሚያደርገው ነገር አሁን በሚያደርገው ደረጃ ላይ የገደበው መገደብ ስለፈለገ ብቻ ነው እንጂ ከዚህ አልፎ ሄዶ ህጋዊ ሆኖ ማለት ነው ይሄ አስቸኳይ ጊዜ አዋጅ በሰጠው ስልጣን መሰረት የሰጠኝ ስልጣን እንዳለ ሁሉም ስራ ላይ ያውለዋለሁ፣ እጠቀምበታለሁ፣ እስከ ጥግ ገፋዋለሁ ካለ የክልሎች ህልውና ሁላ ሊያንጠለጥለው ይችላል፣ ሰስፔንድ ሊያደርገው ይችላል። ጊዜ ኢመርጀንሲ እስኪያልቅ ድረስ እኔ ራሴን የማስተዳድረው ሁላ ማለት ይችላል።
የስድስቱ ወር እጣ በአገር ደረጃ ምን እንደሚመስል በጨረፍታ ለማየት የቻልን ይመስለኛል። የፖለቲካ ጥያቄዎችን ለአቶ የሺዋስ፣ የሰላም ፍለጋ የእርቅና የምክክር መንገድን ለፕሮፌሰር ብርሃኑ ላካፍል። ፕሮፌሰር ብርሃኑ ወደ ሰላም የሚወስድ መንገድ ካልሆነ ብለዋል፣ ከአስገዳጅነት ወደ ፈቃደኝነት የሚያመጣ መንገድ ነው ሊያዋጣ የሚችለውም ብለዋል። ነገር ግን በስርዓቶች ምንነት አሁን በኢትዮጵያ ስልጣን ላይ ላለው ገዢ አካል ወይንም ፓርቲ ብቻ ሳይሆን በስርዓቶች ምንነት የስልጣን ጠባይ ሲለካ የስልጣን ጊዜን ወይንም መንገድ ማስፋት የያዙትን ወደሚፈልጉበት ቦታ መውሰድ ነው እንጂ ያ ፈቃደኝነት ስልጣን ካለ ኃይል የሚመጣ አይደለምና እንዴት አድርጎ ይሆናል ይላሉ። ቀደም አቶ ሙልጌታ በህጉ ጥላ ስር ሊደረጉ የሚችሉ ወይም ሊመጡ የሚችሉ ከባድ ሁኔታዎችን አሳይተውናል።
እንደገና ጥሩ ጥያቄ ነው አሉላ። ይሄ ማሟሟቂያ መምህር ሙልጌታ እንዳሉት ጥልቅ ወደ ሆነ ከመሄዱ በፊት ሌሎች ያገባናል የሚሉ ወገኖች በአገር ቤትም የሚኖሩ በውጭም የሚኖሩ ተባብረው እርዳታ ማቅረብ አለባቸው። የሀሳብ እርዳታ። ምርጫው አንድ ብቻ አይደለም። ምርጫው ኃይል ብቻ አይደለም። ሌላ ምርጫዎች አሉ። ሰላማዊ የሆኑ ገንቢ የሆኑ ምርጫዎች አሉ እና እንዲያ እንዲሆን እኔ ከዚህ ሀገር ባለ የሽማግሌዎች ፎረም ስም ከፕሮፌሰር ማሞ ሙጬ ጋር ሁነን ይህን ወረቀት የጻፍነው እንግዲህ ለዚሁ ነው። ያገባናል የሚሉ ኢትዮጵያውያን አማራጭ እንዳለ ለማሳየት መሞከር አለባቸው። ምክንያቱም አንተ እንዳልከው መንግስት የሚያየው ከፊቱ ያለውን ነገር ብቻ ነው። በዚህ ላይ ደግሞ እኔ አትሊስት ልወቅስ ልነቅስ አልፈልግም። የማውቀው ግን የችግሮች መፍትሄ ሳይንሱም አርቱም የሚያሳየው እንደዚያ ባለ ጊዜ ሌሎች ጣልቃ ገብተው ለችግሩ መፍትሄ የሚሆኑ የመወያያ መድረክ አቋቁመው ሰላማዊ የሆኑ እርምጃዎች እንዲወሰዱ ማድረግ አለባቸው ብሎ ነው የሚቀርበው። ይሄ በሀገራችን በተለይ የተለመደ ነው። ምንም እንኳ የሀገራችን ሽምግልና ድክመት ቢኖርበትም አድላዊ የመሆን ነገር ስላለበት ብዙ ጊዜ ተረት ምተርተዋለኝ ሁል ቀን የበደለ ወታደሩ ነው ግን ገበሬው ይካስ የሚል አስተሳሰብ አለ። ባለፈው በ2005 በፈረንጅ አቆጣጠር ምርጫ በተደረገ ጊዜ የሆነው ነገር እስረኞች የተፈቱበት መንገድ ይሄ ነው። አድላዊ የሆነ ግን አድላዊ ያልሆነ ችግሩን ያመጣው የመንግስት አሰራር ለችግሮቹ መፍትሄ ሊሆን አይችልም። አንድ አሰራር በሽተኛም ሐኪምም ሊሆን አይችልም። ስለዚህ እኔ እንደሚመስለኝ መንግስት ፈቃደኛ ቢሆን፣ አማራጭ ኃይሎቹ ፈቃደኛ ቢሆኑ እና የውይይት መድረክ በቅርቡ ተፈጥሮ በዚያ ውይይት ለኢትዮጵያ ችግሮች ብዙ መፍትሄ ለማቅረብ ይቻላል ብዬ አምናለሁ። ግን ከሁለቱም ፈቃደኝነትን ይጠይቃል፣ ከመንግስትም ከአማራጭ ኃይሎችም። ይሄ ካልሆነ ቅድም መምህር ሙሉጌታ እንዳሉት ከጫፉ ላይ ያለው አያያዝ አሁን ወደ ጠለቀ አያያዝ እየሄደ የህዝብን መብት መግፈፍ ብቻ ሳይሆን ለጊዜው እሱም ያሳዝናል ለረጅም ጊዜ ልንወጣው ወደማንችለው ፈተና አገራችን ሊከተዋት ወገኖቻችን ሊከታቸው ይችላልና አማራጭ ሐሳቦች አማራጭ አሰራሮች አማራጭ ድርድሮች የሚደረጉበት መንገድ ቢፈጠር ጥሩ ነው ባይነን።
የመፍትሄ ፍለጋው ንግግር ቀጥሏል። አድማጮቹ ውይይቱ አልተቋጨም። ሰዓቱን ያለቀው ሳምንት ይቀጥላል።
በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
የትግርኛ ስርጭት ይቀጥላል። አሁን ሰላም፣ ደህና ደሩ።